ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 20 2015 ዓ.ም ምረት የሐሙስ ምሽት መሰናዷችን ጀመረ። በአማራ ክልል በማዕከላዊ ጎንደር ዞን ደምቢያ ወረዳ በጫይት ከተማ አካባቢ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተፈጠረ ግጭት ሲቪሎችን ጨምሮ ቁጥራቸው በውል ያልታወቁ ሰዎች እንደተገደሉ የምዕራብ ደምቢያ ወረዳ ምክር ቤት ማምሻውን ባወጣው መግለጫ አስታወቀ።
ካሁን በፊት በአርባቶም በልተውደው በዛ ቁጭት ነበር የገዳም በዛ ከዚህ ያሉ ማህበረሰብ ትላልቅ ማህበረሰቦች ከተማው በቃልማጉያ ነው ሱቁ ዝጉ የሚል ነው። በቃልማጉያ ነው ጥሪ የተደረገው።
ትላንትና ሮብ ነው። በሮቡ አራት በሬ አርዶ መከላከያ ኑ ጎብኙልኝ ኑ መርቁልኝ ብሎ መከላከያን ጠርቶ አራት በሬ በትላንትና ዕለት አረደ። አባቶች እያነቡ እያለቀሱ ድረሱልኝ አሉ።
የሰማችሁት ከፋኖ አባላት መካከል ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በአብይ ጉዳያችን የምንቃኘው ይሆናል። በሌላ በኩል የሸገር ከተማ አስተዳደር ለቤት ፈረሳ አቤቱታዎች እንዲመልስ የጊዜ ቀነ ገደብ ተሰጥቶታል። ይህንና ሌሎች መሰናዶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ጽዮን ግርማ የምሽቱ ዋና አዘጋጃችን ናት። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ በቀጥታ እንድትከታተሉ እየጋበ ዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እናመራለን።
በድጋሚ እንደምናመሻችሁ ዜናውን የማቀርብላችሁ እንግዶልኝ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ በኒጀር ያመፁ ወታደሮች ፕሬዝዳንቱን ከስልጣን ማስወገዳቸውን ማስታወቃቸው፣ የሱዳን መዲና ካርቱም ዛሬ በሮኬትና ድሮን ስትደበደብ መዋሏ፣ እንዲሁም የያዝነው የሐምሌ ወር በታሪክ ሞቃት ወር ተብሎ መመዝገቡ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኒጀር ያመፁ ወታደሮች ፕሬዝደንቱን ከስልጣን ማስወገዳቸውን በአገሪቱ ብሔራዊ ቴሌቪዥን አስታውቀዋል። በተጨማሪም የመንግሥት ተቋማት ለጊዜው ዝግ መሆናቸውን እና የአገሪቱ ድንበርም መዝጋታቸውን አስታውቀዋል። የሰዓት እላፊ ገደብም ጥለዋል። እኛ የመከላከያና የጸጥታ ኃይሎች የፕሬዝደንት ሞሐመድ ባዙም አገዛዝን አስወግደናል ሲሉ ኮሎኔል ሜጀር አማዱ አብዱራሜ በሌሎች 9 ወታደሮች ታጅበው በአገሪቱ ብሔራዊ ቴሌቪዥን ተናግረዋል። የወታደሮቹ ደጋፊዎች የአገሪቱን ገዢ ፓርቲ ዋና ጽህፈት ቤት በእሳት አጋይተዋል። ፕሬዚደንት ባዙም ዛሬ ሐሙስ ማለዳ በማኅበራዊ ሚዲያ ባስተላለፉት መልእክት በዲሞክራሲያዊ ትግል ያገኙትን ድል እንደሚያስጠብቁ አስታውቀዋል። ፕሬዚደንት ባዙም እና የውጭ ጉዳይ ሚኒስትራቸው የሆኑት ሐሱሚ ማሱዱ በአገሪቱ የሚገኙ ዴሞክራሲያዊ ኃይሎች በመካሄድ ላይ ያለውን ስልጣን ነጠቃ እንዲቃወሙ ጥሪ አድርገዋል። ምዕራባውያን ባለሥልጣናት መፈንቅለ መንግሥቱ ሙከራ የደረሰበትን ደረጃ በግልጽ እንደማያውቁ በመናገር ላይ ሲሆኑ፣ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ከፕሬዚደንት ባዙም ጎን እንደሆነችና እንደምትደግፋቸው ትናንት አስታውቀዋል። በትናንትናው ዕለት በስልክ እንዳገኟቸውም ተናግረዋል። የወቅቱ የአፍሪካ ህብረት ሊቀመንበር አዛሊ አሱማኒ በኒጀር እየሆነ ያለውን አውግዘው ፕሬዚደንት ባዙምና ቤተሰባቸው እንዲለቀቁ ጥሪ አድርገዋል። የኒጀር ወታደራዊ ህዝብ ባወጣው መግለጫ ወታደሮቹ የወሰዱትን እርምጃ በመደገፍ የፕሬዚደንት ባዙምና የቤተሰባቸው ደህንነት ግን እንዲጠበቅ ጥሪ አድርገዋል። የአገሪቱ ጦር አዛዥም የመፈንቅለ መንግሥት ሙከራ በማድረግ ላይ ያሉትን ወታደሮች እንደሚደግፉ አስታውቀዋል። በኒጀር ትናንት ፕሬዚዳንታዊ የጥበቃ ኃይሉ የፕሬዚዳንቱን ከቤተ መንግስቱ እንዳይንቀሳቀሱ በማድረግ ቤተ መንግስቱን ከሌላው የከተማው ክፍል የሚያገናኘውን መንገድ ዘግተዋል። በእንደ አውሮፓውያን አቆጣጠር 1960 ዓ ም ከፈረንሳይ ነጻነቷን ከተቀዳጀች ወዲህ ኒጀር 4 መፈንቅለ መንግስቶችንና በርካታ የመፈንቅለ መንግስት ሙከራዎችን አስተናግዳለች። የሱዳን መዲና ካርቱም ዛሬ በሮኬት ስትደበደብ መዋሏ ታውቋል። የፈጥኖ ድራሽ ኃይሉ በመዲናዋ ሰሜን አቅጣጫ የሚገኝን ቁልፍ የአየር ኃይል ማረፊያ ማጥቃቱንና በደርዘን የሚቆጠሩ የሰራዊት አባላትን መግደሉን አስታውቋል። የከባድ መሳሪያ ድብደባ በመዲናዋ ሰሜን ምዕራብ አቅጣጫ እንደነበርና የፈጥኖ ድራሽ ኃይሉ ድሮኖች በሰሜን ካርቱም የሚገኝ የአየር ኃይል ማረፊያን ማጥቃታቸውን ነዋሪዎች ነግረውኛል ሲል ኤኤፍፒ በዘገባው አመልክቷል። ኃይሉ ባወጣው መግለጫ 3 ተዋጊ ጄቶችን፣ በርካታ መሳሪያዎችን፣ ወታደራዊ ቁሳቁሶችን እና አቅርቦቶችን ማውደሙን አስታውቋል። በደርዘን የሚቆጠሩ የአገሪቱ ሰራዊት አባላትንም መግደሉን ወይም ማቁሰሉን ጨምሮ ገልጿል። በካርቱምና በምዕራብ ዳርፉር ከመያዝያ 15 ጀምሮ እየተካሄደ ባለው ውጊያ 3900 ሰዎች ሲሞቱ ከ3.3 ሚሊዮን በላይ ሰዎች ተፈናቅለዋል። በሰሜን ምስራቅ ናይጄሪያ ቦርኖ ክልል ከአይሲስ ጋር ግንኙነት አላቸው የተባሉ ጂሃዲስቶች ባደረሱት 2 የተለያዩ ጥቃቶች 32 ሰዎችን መግደላቸውንና ከዚህ ውስጥም 25ቱ እረኞች መሆናቸውን የኤኤፍፒ ዘገባ አመልክቷል። ጥቃቶቹ የአይሲስ የምዕራብ አፍሪካ ክንፍ ሰፊ ግዛትን በሚቆጣጠርበት የቻድ ሐይቅ አካባቢ ባለፈው ማክሰኞ መፈጸማቸውን ሪፖርቱ አመልክቷል። በመጀመሪያው ጥቃት ጂሃዲስቶቹ በሞተር ብስክሌት ላይ በመሆን ከብቶቻቸውን በማስጋጥ ላይ ያሉ 25 የፉላኒ እረኞችን መግደላቸው ታውቋል። አጥቂዎቹ ከሟቾቹ እረኞች ላይ ምንም ሳይወስዱ መመለሳቸውም ታውቋል። ለአገሪቱ ሰራዊት መረጃ ታቀብላላችሁ በሚል እረኞቹ ከአካባቢው እንዲርቁ ጂሃዲስቶቹ ጠይቀው እንደነበርም ታውቋል። ቦኮ ሐራም እና ተቀናቃኞቹ የአይሲስ የምዕራብ አፍሪካ ክንፍ የሆኑት የጂሃዲስቶች መረጃ ለሰራዊቱ ታቀብላላችሁ በሚል ገበሬዎችንና በሌላ ስራ የሚተዳደሩ የአካባቢው ነዋሪዎችን ማጥቃታቸውን ቀጥለዋል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። በያዝነው የፈረንጆች ዓመት ባለፉት 7 ወራት ውስጥ ብቻ 900 የሚሆኑ ፍልሰተኞች በቱኒዚያ በኩል ባለው የሜዲትሬኒያን ባህር ውስጥ መስመጣቸውን የአገሪቱ መንግሥት አስታውቋል። እስካለፈው ሳምንት ድረስ 901 አስከሬኖችን ማንሳታቸውን የአገር ውስጥ ጉዳይ ሚኒስቴር መስሪያ ቤቱ ዛሬ አስታውቋል። ወደ አውሮፓ የተሻለ ሕይወት ፍለጋ ለሚጓዙ ፍልሰተኞችና ጥገኝነት ጠያቂዎች ቱኒዚያ አማራጭ መተላለፊያ ነች። በቱኒዚያ ሁለተኛ ከተማ የሆነችው ስፋክስ ከጣሊያኑ ላምፔዱሳ ደሴት የምትርቀው 130 ኪሎ ሜትር ብቻ ነው። አብዛኞቹ መነሻቸው ከሰሃራ በታች የሆኑ 34,000 ፍልሰተኞችን በባህር ላይ ከደረሱ አደጋዎች መታደጓንም ቱኒዚያ አስታውቃለች። አሜሪካ 14 የኢራቅ ባንኮችን በጥቁር መዝገብ ውስጥ አስፍራ በዶላር እንዳይገበያዩ ማገዷን ተከትሎ በደርዘን የሚቆጠሩ ኢራቃውያን በባግዳድ በሚገኘው ማዕከላዊ ባንክ ደጃፍ ላይ ተቃውሞ ሲያደርጉ ውለዋል። አሜሪካ ባንኮቹን ማገዷን ተከትሎ የኢራቅ ዲናር ከዶላር ጋር ያለው ምንዛሪ ከ1470 ወደ 1570 አሻቅቧል። ባንኮቹ ባለፈው የፈረንጆች ዓመት ሐምሌ 19 በአሜሪካው የገንዘብ ሚኒስቴር እና ኒውዮርክ በሚገኘው የፌዴራል ግምጃ ቤት መታገዳቸው ታውቋል። ምክንያቱም አጠራጣሪ በሆነ መንገድ የተገኘን ገንዘብ ሕጋዊ በማድረጋቸውና ወደ ኢራቅ ገንዘብ በመላካቸው ነው ተብሏል። የታገዱት 14ቱ ባንኮች ባወጡት የጋራ መግለጫ መንግሥት ለጉዳዩ መፍትሄ እንዲሰጠው ጠይቀው እርምጃው የዶላር ዋጋን ብቻ ሳይሆን የውጪ መዋለ ንዋይ ላይም ተጽዕኖ እንደሚኖረው አስጠንቅቀዋል። በመጨረሻም የያዝነው ሐምሌ ወር በሰው ልጅ ታሪክ ውስጥ የተመዘገበ ሞቃቱ ወር ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ዛሬ አስታውቀዋል። የሰው ልጅ ዛሬ የጋለ መቀመጫ ላይ ተቀምጧል ሲሉ ጉቴሬዥ የአነጋገር ዘቤ ተጠቅመዋል። የሰው ልጅ ጉዳዩን በተመለከተ ብዙ ጥያቄዎች እንዳሉበትም ለማመልከት የዓለም ሜትሮሎጂ ድርጅትን እንዲሁም የአውሮፓ የአየር ንብረት ለውጥ ኮሚሽንን መረጃ ጠቅሰው የተናገሩት ጉቴሬዥ በማያሻማ ሁኔታ ሙቀቱን የፈጠረው የሰው ልጅ ባደረገው እንቅስቃሴ ነው ሲሉ አክለዋል። የዓለም መሪዎች የሙቀት መጠን መጨመርን ለመግታት በሚደረገው ጥረት የመሪነት ድርሻ እንዲወጡም ጠይቀዋል። የዓለም ሙቀት መጠን መጨመር ዘመን አልፎ ዓለም በሙቀት መንተክተክ ዘመን ገብቷል ሲሉ ጉተሬስ ተናግረዋል። አድማጮች፣ ለምሽቱ ለዜናው የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪ ክፍለ ጊዜ ወደ ኤደን መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ19 በ22 እና በ25 ሜትር ባንድ የሚተላለፍላችሁ መሰናዷችን ይቀጥላል። ዝግጅቱን በመምራት ኤደን ገረመው፣ በአርቶቱ ጽዮን ግርማ፣ እንዲሁም ደግሞ በስቱዲዮ ቅንብሩ ኤልያስ አስማረ፣ በዌብ እና ማህበራዊ ሚዲያ ድረገጽ ፕሮዲሰራችን አባዮ ገበያ፣ ከቪዲዮና ከምስልና ድምጽ ቅንብራችን ሲሳይ አሸናፊና ግርማ ደገፋ ጋር በመሆን እንዲሁም ከሌሎች የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። አሁን ለምሽት ወደ ያዝነው አብይ ዘገባ እንሻገራለን። በአማራ ክልል በማዕከላዊ ጎንደር ዞን ደንቢያ ወረዳ በጫሂት ከተማ አካባቢ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተፈጠረ ግጭት ሲቪሎችን ጨምሮ ቁጥራቸው በውል ያልታወቁ ሰዎች እንደተገደሉ የምዕራብ ደንቢያ ወረዳ ምክር ቤት ዛሬ ማምሻውን ባወጣው መግለጫ አስታውቋል። የአማራ ሕዝብ ጥያቄ አልተመለሰም በሚል በአሁኑ ሰዓት በአካባቢው ፋኖ በሚል አደረጃጀት ታጥቀው እንደሚንቀሳቀሱ የገለጹልን አቶ ሙልጌታ የተሰኙ ግለሰብ ግጭቱ የተቀሰቀሰው ገዳም በሚገኝበት አካባቢ ገበታ ለሀገር በሚባለው ፕሮጀክት ውስጥ በጾም ቀን ከብት በመታረዱ የአካባቢው ሰው ተቃውሞውን በማሰማቱ እንደሆነ ተናግረዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ አስተዳደር ምክር ቤት ማምሻውን ባወጣው መግለጫ የሰሜን ምዕራብ እዝ ከፍተኛ የመከላከያ አመራሮች በጎርጎራ ከተማ እየተገነባ ያለውን ገበታ ለሀገር ፕሮጀክት ለመጎብኘት በጉዞ ላይ እያሉ በታጠቁ ኃይሎች ጥቃት እንደደረሰባቸው አስታውቋል። ጉዳዩን በውል ያልተረዱ የታጠቁ ኃይሎች ናቸው ሲል የወረዳው አስተዳደር በፌስቡክ ገጹ ላይ ባወጣው መግለጫ በሀገር መከላከያ ሰራዊት ላይ መንገድ በመዝጋታቸውና ትንኮሳ በማድረጋቸው በተፈጠረ ግጭት የሰው ሕይወት ማለፉንና የአካል ጉዳት መድረሱን ገልጿል። ምክር ቤቱ የሞቱትንም ሆነ የቆሰሉትን ሰዎች በቁጥር አላስቀመጠም። የአማራ ሕዝብ ጥያቄ አልተመለሰም በሚል በአሁኑ ሰዓት በአካባቢው ታጥቀው የሚንቀሳቀሱና ፋኖ በሚል አደረጃጀት እንደሚንቀሳቀሱ የገለጹት አቶ ሙሉጌታ የተባሉ ግለሰብ ግጭቱ የተቀሰቀሰው ገዳም በሚገኝበት አካባቢ ገበታ ለሀገር በሚባለው ፕሮጀክት ውስጥ በጾም ቀን ከብት በመታረዱ የአካባቢው ሰው ተቃውሞ በማሰማቱ ነው።
ያው ደብረሲና ማርያም ባህሩ ጣናው ዳር ናት። ገበታ ለሀገርም ጣናው ዳር ነው። ክልሉ አንድ ነው። ከአሁን በፊት በአርባቶም በልተውደው በዛ ቁጭት ነበር የገዳም በዛ አካባቢ ያሉ ማህበረሰብ ትላልቅ ማህበረሰቦች ከተማው በቃል ማጉያ ነው ሱቅ ዝጉ እቺ የሚል ነው በቃል ማጉያ ነው ጥሪ የተደረገው። ከዛ ያው የከተማው ወጣት ግልብጥ ብሎ ወደ በስነ ስርዓት ሊጠይቅ ነው የሄደ። ለምን ይሄ ይሆናል እንዲል ነው የሄደ። ግን ምላሹ ያው ተኩስ ነው። እንግዲህ ማህበረሰቡ ነው የገጠመ። ግን ደግሞ ፋኖ አለ የታጠቀ ፋኖ ምዕራብ ደንቢያ ላይ 9 ሰው ሙቷል። ፋኖ ማለት ነው ሰላማዊ ሰው የሆነ ቦታ ላይ የዛ ከተማው ላይ አንድ ሙቷልኝ እርሻ ውሎ ሲሄድ።
በደንቢያ ወረዳ ቆላ ድባ አካባቢ እንደሚኖሩ የገለጹልን ሌላው አስተያየት ሰጪ በፋኖ አደረጃጀት ውስጥ እንዳሉ የገለጹልን አቶ ደረጀ በላይ አራት ገዳም ባለበት አካባቢ በጾም ቀን ከብት መታረዱ በአካባቢው ማህበረሰብ ዘንድ ቁጣ መቀስቀሱን ተናግረዋል።
መንዳባ፣ መድኃኒዓለም፣ ብርጊዳ ማርያም፣ አንጋራ ተክለ ሃይማኖት፣ ደብረሲና ማርያም የሚባሉ ገዳሞች አንድ ቀጠናት 10 ኪሎ ሜትር ውስጥ የሚካተቱ ገዳም አራት ገዳም ናቸው። ከዛም ዋነኛይቱ ደብረሲና ማርያም ናት። ቤተ ክርስቲያኗ ገዳሟ ከጎርጎራ ከተማ ውስጥ የምትገኘው ወጣ ነው ዳር። ያው የፌዴራል መንግስት ገበታ ለነገር ብሎ ከዚህ እንዲሰራ አደረገ። ያንን አፍርሶ ሰራ። ሲሰርስ ትላንትና ሮብ ነው። በሮቡ አራት በሬ አርዶ መከላከያ ኑ ጎብኙልኝ፣ ኑ መርቁልኝ ብሎ መከላከያን ጠርቶ አራት በሬ በትላንትና ዕለት አረደ። አባቶች እያነቡ እያለቀሱ ድረሱልኝ አሉ። ስነድ እንደ ጦርነትም አልተዘጋጀንም፣ ፋኖ ለምንም አልተዘጋጀም፣ ለጥፋትም አይደለ። ይሄን የማተብ የእምነት ጉዳይ ለማውገዝ ነው አካሄዳችን። ከሃይማኖት አባቶች ጋር ሆነን ያን ነገር የሚያበላሸውን መጨረሻ ላይ መከላከያ መጣ፣ መንገድ ይዘጋ ነበር። ህዝቡ በጣም ተቆጣ፣ ተለዋወጠ። ህዝቡ ተቀሳቀሰ፣ ራሱን ቀሰቀሰ። ሄቃየት ቆላ ድባ ህዝብ በቃ መንገድ መዝጋት ጀመረ። ያ መንገድ ክፈቱልን እያሉ እየለመኑ እያሉ ሲሉ በዲሽቃ እንዳሉ ወደ 11 ልጆች ያው እንዲመጣ አደረገ። ጨዋሂት እና ጎርጎራ አንድ ቀጠና ነው። ጎርጎራ ጨዋሂት ላይ የቀኑ ነው፣ ምሽት ደግሞ ከሰዓት ደግሞ ቆላ ድባ ላይ ነው። ሌላ ተጨማሪ ኃይል ሲመጣ መንገድ በመዝጋት ቆላ ድባ ላይ ወደ 3 ሙተዋል፣ ወደ
አምስት የቆሰለ ምንሻ ያቆሰላቸው።
በጉዳይ ዙሪያ ተጨማሪ መረጃ ከአካባቢውና ከክልል ባለስልጣናት ለማግኘት በእጅ ስልካቸው ላይ ብንደውልም ስልኩ ባለመነሳቱ ምክንያት ማካተት አልቻልንም። በሌላ በኩል ለዚህ ሁሉ መነሻ የሆነው ነገሮችን በውል ያለመረዳትና ያልተገባ ስጋት መሆኑን የገለጸው የደንቢያ ወረዳ አስተዳደር ህዝቡ ጉዳዩን በአግባቡ ተረድቶ ከሀገር መከላከያ ሰራዊት ጋር ግጭት ከመፍጠር እንዲታቀብ ጠይቋል። ከአማራ ህዝብ የቀጣይ እጣ ፈንታ ጋር አሰናስኖ በማየትና በመረዳት ለዚህ አይነት ድርጊት ተጋላጭ የሆኑ አካላትን መምከርና ማሳሰብ እንደሚገባ የገለጸው የወረዳው አስተዳደር መንግስት ነገሮችን በውይይት ለመፍታት ዝግጁ መሆኑን ገልጿል። በግጭቱ ምክንያት ዛሬ ከጎንደር ከተማ ወደ ጎርጎራ የሚወስደው መንገድ ተዘግቶ እንደነበርም ከአሽከርካሪዎች ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐምሌ 22/2015 ዓ.ም የሐሙስ ምሽት መሰናዷችን ነው። የዕለቱ አብይ ዘገባ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በደቡብ ክልል ሀዲያ ዞን ሆሳዕና ከተማ ለማዳበሪያ አቅርቦት ጥያቄ ሞፈርና ቀንበር ይዘው ሰልፍ የወጡ አርሶ አደሮች እንደታሰሩ ለአሜሪካ ድምጽ ተናገሩ። ሰልፉን ለመበተን የዞኑ ፖሊስ በወሰደው እርምጃ አርሶ አደሮቹ እንደተደበደቡና ወደ ሰማይ በተተኮሰ ጥይት በመደናገጥ ወድቀው በመረጋገጣቸው እንደተጎዱም ገልጸዋል። ከዞኑ አስተዳደር ምላሽ ለማግኘት ያደረግነው ጥረት ባለስልጣናቱ ምላሽ ለመስጠት ፈቃደኛ ባለመሆናቸው ሊሳካ አልቻለም። ይሁንና የኢትዮጵያ ሰብአዊ መብቶች ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ጉዳዩን እየተከታተለው እንደሆነ አስታውቆ 11 አርሶ አደሮች እንደታሰሩ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘገባ አለው።
ለደህንነት ሲባል ማንነቴ እንዳይገለጽ ያሉን በሀዲያ ዞን የሌሞ ወረዳ አርሶ አደር በዞኑ የተከሰተውን የአፈር ማዳበሪያ እጥረት አስመልክቶ አቤቱታቸውን ለማሰማት ሐምሌ 17 ቀን 2015 ዓ.ም ሰልፍ ስለመውጣታቸው በስልክ ለአሜሪካ ድምፅ ተናግሯል።
ያው እያሰሩ ናቸው። ለምን ወጣችሁ? ይሄንን ለምን ታነሳላችሁ? ምን ነገር ነው? አብዛኛው እየተጠቀሙ ያሉት ሰዎቹን እያሳሰሩም ናቸው። አሁንም እያሳደዱ ናቸው።
በሆሳና ከተማና በዞኑ አንዳንድ የወረዳው ከተሞች ሞፈርና ቀንበር ይዘን ሰልፍ ወጣን ካሉን አርሶ አደሮች መካከል ስማቸውን ያልጠቀሱት ሌላ በሰልፉ የተሳተፉት አርሶ አደር 10 አርሶ አደሮች ስለመታሰራቸው ተናግሯል።
ያኔ ሰልፍ ሲወጣ ብዙ ሰው እኛም ከዛ ወዲያውኑ ሲያባርሩ እኛ ሸሽተን ነበረ። ግማሾቹ ታስሯሉ። ያኔ የታሰሩ ሰዎች 10 ምናምን የታሰሩ አሉ።
ማምሻውን ባገኘነው መረጃ በዚህ ምክንያት ለሶስት ቀናት በእስር የቆዩ አርሶ አደሮች መለቀቃቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በጋሻው እሸቱ ነግረውናል። ሰልፉን ለመበተን የዞኑ ፖሊስ ወስዷል ባሉት የኃይል እርምጃ መደብደባቸውና ወደ ሰማይ በተተኮሰው ጥይት በመደናገጥ ወድቀው በመረጋገጣቸው መጎዳታቸውን ገልጿል። ለአርሶ አደሮች ተብሎ የሚመጣው የአፈር ማዳበሪያ ለነጋዴዎች ተላልፎ እንደሚሰጥና በዚህም ሳቢያ ዋጋው በመወደዱ በግዢ እንኳን ለማግኘት እንዳልቻሉ በመግለጽ ማማረዋል።
ማዳበራትን ሰልፍ ወጥን ማለት ነው። ከዛ ሰልፍ ወጠን በኋላ ያው ፖሊሶቹ እኛን ገርፎ አፈር ማዳበሪያ አጥተን አሁንም በ15,000 አንድ ኩንታል ገዝተን እየዘረን ነው። ግን እንዳንዘራ ራሱ ያው እኛን እየፈለጉ እኛም ጫካ ላይ ነው ያለ ነው።
ለምንድን ነው የሚፈልጓቸው?
ሰልፍ ወጣቸዋል ተብሎ ህጋዊ ሰልፍ ነው የወጣነው። ማዳበሪያ ለእኛ ይሰጠን ስንል ማዳበሪያ የለም። የመጣውን ማዳበሪያ ለነጋዴ አስረክቦ ገበሬ ምንም ማዳበሪያ ያገኘው የለም። አሁን መሬቱ ነጻ ነው ያለ። እስካሁን ምንም ማዳበሪያ ማገኛ ጠጫለ።
የመንግስት ባለስልጣናትን ምላሽ ለማካተት ለዞኑ ግብርና መምሪያ ኃላፊም፣ ለፖሊስ መምሪያ እንዲሁም ለህብር ስራ ማህበራት ጽህፈት ቤት ኃላፊዎች ስልክ ብንደውላቸውም ስለማያነሱ አስተያየታቸውን ለማካተት አልቻልንም። ይልቁንስ የኢትዮጵያ ሰብአዊ መብቶች ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ በጋሻው እሸቱ ጉዳዩን እየተከታተሉ እንደሆነ ተናግሯል።
ጉዳዩ ተከሰተ ከተባለበት ከሐምሌ 17 ጀምሮ ክትትል እያደረግን ያለ ነው። ሶሻል ሚዲያ ላይ የወጡ ነገሮች እንደተጠበቁ ሆኖ ተጨማሪ ስለ ክስተቱ ተጨማሪ መረጃዎችን ለማግኘት የዞኑ ፖሊስ መዋቅር አመራሮች እና የተለያዩ አካላት ጋር ስልክ በመደወል ስለ ክስተቱ ክትትል እያደረግን ነው የምንገኘው። ነገር ግን በዛ ሂደት ውስጥ ጉዳት የደረሰባቸውን ሰዎች ሁኔታ በተመለከተ በተለይ አንድ አርሶ አደር ሁኔታን በተመለከተ ማጣራት ሂደት ላይ ነን ያለነው። አክቹዋሊ በተወሰደ እርምጃ ይሁን አይሁን፣ እርምጃው ምን ይመስል ነበረ፣ ተመጣጣይ ነው ወይስ አይደለም በሚሉ ጉዳዮች ላይ እየሰራንበት እንገኛለን።
የዞኑ ፖሊስ መሳሪያ ወደ ሰማይ በመተኮስ ሰልፉን ለመበተን በወሰደው እርምጃም ጉዳት መድረሱን ገልጸው በሰልፉ ላይ የተሳተፉ አርሶ አደሮች እንደታሰሩ አቶ በጋሻው ተናግሯል።
ያንን ግጭት ተከትሎ 11 ሰዎች በፖሊስ ቁጥጥር ስር መዋላቸውን ሪሞትሊ ባደረግነው በተለያየ መንገድ ባደረግነው ክትትል ማረጋገጥ የቻልን ቢሆንም አሁን ባለን መረጃ ከዞኑ ፖሊስም ያገኘ ነው 11 ተጠርጣሪዎች መፈታታቸውን ነው። ተጨማሪ ስራዎችን እየሰራንበት እንገኛለን። ጉዳት የደረሰባቸውን ግለሰብ አርሶ አደር በተመለከተም ተጨማሪ ማጣራቶችን እየሰራን ሂደት ላይ ነው ያለ ነውና
በዞኑ የአፈር ማዳበሪያ ዕዳ ለመክፈል በሚል ለረጅም ጊዜ ደሞዛቸው የተቋረጠባቸው የመንግስት ሰራተኞች ጥያቄ በማቅረባቸው ለወራት ታስረው ከቆዩ በኋላ በነጻ እንደተለቀቁ በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የኢትዮጵያ እንባ ጠባቂ ተቋም ቤቶቻቸው ለፈረሱባቸው ሰዎች አቤቱታዎች የሸገር ከተማ አስተዳደር ምላሽ እንዲሰጥ መጠየቁን አስታወቀ። ተቋሙ ከሸገር ከተማ አስተዳደር የቤቶች ፈረሳ ጋር ተያይዞ ከመቶ ሺህ በላይ አቤቱታዎችን እንደተቀበለ ከዚህ ቀደም ማስታወቁ ይታወሳል። በኢትዮጵያ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ጽህፈት ቤት የምርመራ ዲሬክተር አቶ ቶሌራ በላይ የከተማ አስተዳደሩ ለአቤቱታዎቻችን ምላሽ እንዲሰጥ በደብዳቤ ጠይቀናል ሲሉ ለአሜሪካ ድምጽ ተናግረዋል። የሸገር ከተማ አስተዳደር በተቀመጠ ጊዜ ገደብ ምላሽ የማይሰጥ ከሆነም ጉዳዩ ወደ ክስ እንደሚያመራ የምርመራ ዳይሬክተሩ አቶ ቶሌራ በላይ አመልክተዋል። በጉዳዩ ላይ ከሸገር ከተማ አስተዳደር አስተያየት ለማግኘት ሞክረን አልተሳካልንም። ይሁንና አስተዳደሩ ቀደም ሲል በሰጠው ምላሽ ለእንባ ጠባቂ ተቋም 100,000 አቤቱታዎች መቅረባቸውን አላውቅም ማለቱ ይታወሳል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዝርዝር አለው።
የኢትዮጵያ የሕዝብ እንባ ጠባቂ ተቋም በሸገር ከተማ ሕገ ወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ 100,000 አቤቱታዎችን እንደተቀበለ ቀደም ሲል ለአሜሪካ ድምፅ ገልጿል። አሁን ደግሞ እንባ ጠባቂ ተቋሙ የሸገር ከተማ አስተዳደር ለአቤቱታ አቅራቢዎቹ ምላሽ እንዲሰጥ የጊዜ ገደብ በማስቀመጥ እንደጠየቀው አስታውቋል። አቶ ቶሌራ በላይ በኢትዮጵያ የሕዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ጽሕፈት ቤት የምርመራ ክፍል ዳይሬክተር ናቸው።
ቅሬታ ካቀረቡት አቤቱታ አቅራቢዎች መካከል ቅሬታቸው ተቋሙ የሚታይና በተቋሙ ስልጣን ስር የሚወድቀውን አቤቱታ ተቀብለን ለሚመለከተው አካል ደብዳቤ ጽፈን ምላሽ እየተጠባበቀን ያለ ነው። ስለዚህ ምላሹ እንደተሰጠ ወደሚቀጥለው ሂደት ይሄዳል ማለት ነው።
ከከተማ አስተዳደሩ እየተጠበቀ ባለው ምላሽ መሰረት የምርመራ ሂደቱ እንደሚቀጥል የተናገሩት አቶ ቶሌራ በላይ በተቀመጠው የጊዜ ገደብ ውስጥ ምላሽ የማይሰጥ ከሆነ ግን ጉዳዩ ለሕግ እንደሚቀርብ አስታውቋል።
በቀነ ገደቡ ምላሽ የማይሰጥ ከሆነ እንደ አዋጁ መሰረት ሌላ ደብዳቤ ተዘጋጅቶ ድጋሜ መልስ እንዲሰጡ እናሳስባለን ማለት ነው። ከዛ በኋላ ላይ ደብዳቤው ምላሽ የማይሰጥ ከሆነ በተቋሙ አዋጅ መሰረት በአንቀጽ 32 ላይ ተገልጿል። ምላሽ የማይሰጡትን በመጨረሻ ማስጠንቀቂያ ተሰጥቶ ከማስጠንቀቂያ በኋላ ወደ ክስ ይሄዳል ማለት ነው። ይሄኛው ግን በዛ ሂደት ስላልደረሰ አሁን በሂደት ላይ ነው ያለው። ገና ምላሽ የተጠባበቀ ነው ያለ ነው።
በጉዳዩ ላይ ከሸገር ከተማ አስተዳደር ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ ቀደም ሲል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከቤቶች ፈረሳ ጋር ተያይዞ 100,000 ቅሬታዎች መቅረባቸውን አናውቅም ብለዋል። እኛ የሕግ የበላይነትን እያስከበርን ነው ያሉት አቶ ጉግሳ 100,000 አቤቱታዎች የሚለው መረጃ ውይይት ያልተደረገበት በአግባቡ ያልተጣራና ከአንድ ወገን ብቻ የተገኘ ነው ሲሉም ተቃውሟቸውን ገልጸዋል። የኢትዮጵያ የሕዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ አቶ ተሾመ ያሚ በበኩላቸው አቤቱታዎቹን አስመልክቶ ከሸገር ከተማ ኃላፊዎች ጋር ውይይት መደረጉን በጊዜው ጠቅሷል። ምክትል ከንቲባው አቶ ጉግሳ ደጀኔ የሸገር ከተማ አስተዳደር የዘርፉን አሰራር ስርዓት ለማስያዝ እየሰራ እንደሆነ ጠቅሰው አቤቱታ አቅርበዋል የተባሉት ሰዎች በመጀመሪያ ሕግን እየጣሱ መልሰው ደግሞ መብት የተነካ ማለታቸው ትክክል አይደለም ሲሉ ተከራክረዋል። ለአሜሪካ ድምፅ አስተያየት ሰጥተው የነበሩ በሸገር ከተማ የለገጣፎ ነዋሪዎች ለዓመታት የኖርንበትን ቤት የክልሉ መንግስት ያፈረሰብን ነው ለችግርም ተዳርገናል ሲሉ ቅሬታቸውን አሰምተዋል። በሸገር ከተማ ስለሚካሄደው የቤቶች ፈረሳ ጉዳይ መግለጫ ያወጡት የኢትዮጵያ ሰብአዊ መብቶች ድርጅቶች ለነዋሪዎቹ ምትክ ወይም ግዚያዊ ማቆያ ስፍራ ሳይዘጋጅ ቤታቸው መፍረሱ ተገቢነት የሌለው ነው ማለታቸው ይታወሳል። የኢትዮጵያ የህዝብ እንባ ጠባቂ ተቋምም ቀደም ሲል አውጥቶት በነበረው መግለጫው ህገወጥ ግንባታ በሚል ምክንያት ቤቶችን ማፍረስ በሁሉም ከተሞች የተለመደ ተግባር እንደሆነ ጠቅሶ የችግሩ መንስኤ ከከተሞች መስፋፋት ጋር ተያይዞ የመጣ የመኖሪያ ቤት ፍላጎት ማደግ ስለሆነ መንግስት ለጉዳዩ ዘላቂ መፍትሄ ሊሰጠው እንደሚገባ አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሁለተኛው የሩሲያና የአፍሪካ መሪዎች ጉባኤ ተጀምሯል። ሁለተኛው የሩሲያ የአፍሪካ መሪዎች ጉባኤ ዛሬ ሐሙስ በሩሲያ ሴንት ፒተርስበርግ ከተማ ተጀምሯል። ይህ ጉባኤ እየተካሄደ ያለው በዩክሬን ላይ ባካሄደችው ወረራ ምክንያት ከምዕራባውያን ጋር የተጣላችው ሞስኮ የአፍሪካን ድጋፍ እየፈለገች ባለችበት በዚህ ወቅት ነው። የቪዋ ኬት ባሽሌት ከጆሃንስበርግ እንዲሁም ደግሞ አሶሺየትድ ፕሬስ እና ሮይተርስ ያጠናቀሯቸውን ዘገባዎችን አጣምራ ቆንጅት ታዬ ተከታዩን አሰናድታለች።
የሩሲያው ፕሬዝደንት ቭላድሚር ፑቲን የአፍሪካን መሪዎች እያስተናገዱ ያሉት ሀገራቸው የጥቁር ባህሩ ስምምነት ተብሎ ከሚጠራውና ጦርነት ላይ ከምትገኘው ከዩክሬን በወደቦቿ በኩል እህል ወደ ውጪ ለማጓጓዝ ካስቻለው ስምምነት በወጣችበት በዚህ ወቅት መሆኑ ነው። ለሁለት ቀናት በሚዘልቀው በሴንት ፒተርስበርግ ጉባኤ ላይ 17 የአፍሪካ መራሄ መንግስታት ናቸው የተገኙት። እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት በተካሄደው በመጀመሪያው ጉባኤ ላይ ከተገኙት 45 መሪዎች ጋር ሲነጻጸር እጅግ አነስተኛ አሃዝ ነው። የሩሲያው ፕሬዝዳንት በጉባኤው ላይ ባሰሙት ንግግር ምዕራባውያን ህገወጥ ማዕቀብ የጣሉብን ቢሆንም እህል ወደ ውጪ መላካችንን እንቀጥላለን፣ ለአፍሪካ ሀገሮች በነጻ እህል እንልካለን ብለዋል።
ሩሲያ ለዚህ ኦፊሻሊስ ክርጎፍ ቢዝነስ አብሽስትንስቲ ኢስክሪኒ ዘኢንተረስ
ለአፍሪካ ሀገራት ያልተቋረጠ የምግብ አቅርቦት የመረጋጋቱን አስፈላጊነት እንገነዘባለን። ለማህበራዊና ኢኮኖሚያዊ እድገት እንዲሁም ለፖለቲካ መረጋጋት ዘለቄታ ወሳኝ ነው። ስለሆነም ለአፍሪካውያን ወዳጆቻችን የሰብአዊ እርዳታን ጨምሮ እንደ ስንዴ፣ ገብስ፣ በቆሎና ሌሎች እህል ሰብሎች የመሳሰሉት አቅርቦት ላይ ሁሌም ትኩረት እናደርጋለን። አሁንም ትኩረት በማድረጉ እንቀጥላለን።
складывается парадоксальная картина. С одной стороны,
አሁን እርስ በርሱ የሚጋጭ ነው። በአንድ በኩል ምዕራባውያን አገሮች የህልምርትና የማዳበሪያ አቅርቦታችንን እያደናቀፉ ሲሆን፣ በሌላ በኩል ግን ስለዚህ በግልጽ መናገር ፈልጋለሁ። በሌላ በኩል ግን በአጉል ግብዝነት አሁን ላለው የዓለም የምግብ ገበያ ችግር እኛን ይወቅሳሉ። በተለይ ዘንድሮም ከአሁን ቀደም ከታየ ሁሉ የበለጠ መጠን ያለው ምርት እንደመጠበቃችን በንግድ ገበያውም ሆነ ለአጉሪቱ በጣም ደሃ የሆኑ አገራት እርዳታ በማቅረቡ ረገድ አገራችን ከዩክሬን ይመጣ የነበረውን የእህል ምርት ልትተካ ትችላለች።
ጉባኤው የተከፈተው ሩሲያ ለበርካታ የአፍሪካ ሀገሮች ወሳኝ የሆነው የዩክሬን የእህል አቅርቦት ወደ ውጪ ከሚጓጓዝበት ስምምነት በወጣችበት በዚህ ወቅት ሲሆን ከዓለም ዙሪያ ብርቱ ውግዘት አስከትሎባታል። የሩሲያ ውሳኔ ዓለም አቀፍ የምግብ ዋስትና ላይም ተጨማሪ አደጋ እንደጋረጠ ተነግሯል። ፕሬዝዳንቱ በንግግራቸው ከእህል አቅርቦት ስምምነቱ የወጣ ነው የሩሲያ እህልና ማዳበሪያ ኤክስፖርት ከማዕቀቡ ውጪ እንዲሆን የተደረሰው ውል ሳይሟላ በመቅረቱ ነው ብለዋል። አንዳንዶቹ የአፍሪካ ሀገሮች ይፋ ባልሆነ መንገድም ቢሆን ባለፈው ወር ሞስኮ ላይ አመጽ ሞክሮ የነበረው ቫግነር ግሩፕ የተባለው የቅጥር ወታደሮች ድርጅት እጣ ፈንታ ምን እንደሚሆን መረጃ ለማግኘት መጠየቃቸው እንደማይቀር ተጠቁሟል። ቡድኑ ለማዕከላዊ አፍሪካ ሪፐብሊክ እና ለማሊ መንግስታት ኃይሎች ድጋፍ ይሰጣል። የዩክሬኑን ጦርነት ለማስቆም የአፍሪካ ሀገሮች ባቀረቡት ሀሳብ ዙሪያም ተጨማሪ ውይይት እንደሚካሄድ ሩሲያ አስታውቃለች። የሆነ ሆኖ ፑቲን የሰላም ሀሳቡ በቀረበላቸው ጊዜ የሰጡት ምላሽ በምዕራባውያንና በዩክሬን ላይ የሚያወርዱትን ውንጀላ በድጋሚ በማሰማት ነበር። በዓለም አቀፉ የወንጀል ፍርድ ቤት ICC በወጣባቸው የእስር ማዘዣ ምክንያት ወደ ብዙ የዓለም ሀገሮች እንደልባቸው መጓጓዝ የማይችሉት ፕሬዚደንት ፑቲን ይህንን ጉባኤ ከመጀመሪያው ጋር ሲነጻጸር የተገኙት መሪዎች ቁጥር እጅግ ያነሰን ቢሆን ከአፍሪካ መሪዎች ጋር መገናኛ እድል አድርገው እንደሚጠቀሙበት ቀደም ብለው ተንታኞች ተናግረዋል። ቢሮው ዋሽንግተን የሚገኘው የስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል ተንታኝ ካሜሮን ሃድሰን ለቪኦኤ በሰጡት ቃል እንዲህ ሲሉ አስረድተዋል።
ዩክሬን የእህል ምርቷን ወደ ውጭ የምትልክበትን በተመለከተ ከተደረሰው ስምምነት በመውጣታቸው ያጧቸውን ወዳጆቻቸውን ለመመለስና እንዲሁም ከአፍሪካ ሀገራት ጋር የሁለትዮሽ ስምምነቶችን የማሳካት አቅም እንዳላቸው ለማሳየት እየሞከሩ ነው። ይህም ሁኔታዎች ይበልጥ የእርሳቸውን ፍላጎት ማሟላት በሚያስችል መልኩ የሚያመቻች ይሆናል። በእርግጥ እርሳቸውም የሚፈልጉት ያንን ነው።
በዚህ እንዳለም የሩሲያው ፕሬዚደንት ሀገራቸው ከአፍሪካ ሀገሮች ጋር የምታካሂደው የንግድ እንቅስቃሴ ዓለም አቀፍ ማዕቀብና የኮቪድ-19 ወረርሽኝ ያስከተለው ጉዳት ቢኖርም በዚህ እንደ አውሮፓውያን አቆጣጠር 2023 ዓ.ም የመጀመሪያ አጋማሽ ብቻ በ35% አድጓል ሲሉ ተናግረዋል። ፕሬዚደንቱ ይህንን የተናገሩት ከአፍሪካ ህብረት ሊቀመንበር ከኮሞሮስ ፕሬዚደንት አዛሊ አሱማኒ እና ከህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ባደረጉት ስብሰባ ላይ መሆኑ ተዘግቧል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን መሰናዷችን ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁን መሰናዷችን ይቀጥላል። ዝግጅታችንን ከሬዲዮ ሞገዶች በተጨማሪ እንዲሁም በቪያ ማሪክ የፌስቡክ ገጽ ላይ እና ድረ ገጽ ላይ በቀጥታ እንድትከታተሉ በአክብሮት እንጋብዛለን። የምሽቱ የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ እንሸጋግራለን። በደቡብ ክልል ጋሞ ዞን ወደ ፍርድ ቤት ከቀረቡ በርካታ የወንጀልና የፍትሐብሔር ክስ መዝገቦች ውስጥ ከ2000 በላይ የሚሆኑቱ ዱቡሻ በተሰኘው የጋሞ ብሔር ብሔረሰብ ባህላዊ የአደባባይ ዳኝነትና የእርቅ ስነስርዓት እንደተፈቱ የዞኑ ከፍተኛ ፍርድ ቤት አስታውቋል። በጋሞ ባህላዊ የግጭት አፈታት ላይ ምርምር ማድረጋቸውንና በባህላዊ የግጭት አፈታትና የሰላም ግንባታ ላይ መጽሐፍ ማሳተማቸውን የተናገሩት የአስተዳደርና የልማት ጥናት ምሁር የሆኑት አቶ ዘነበ በየነ ዱቡሻ የባህላዊ አስተዳደር ህግ የሚወጣበት የሚሻሻልበትና በዳዮችና ተበዳዮች የሚዳኙበት የፍትህ አደባባይ ወይም ደግሞ ሸንጎ እንደሆነ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አድርሶናል።
ዱቡሻ የጋሞ ብሔረሰብ ባህላዊ የዳኝነትና የችግር መፍቻ ስርዓት ነው። የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጩባሮ ጮንዶሮም በ2015 ዓ.ም በርካታ የወንጀልና የፍትሐብሔር ክስ መዝገቦች በዚሁ ባህላዊ ዳኝነት ስርዓት ታይቶ በእርቅ ልባት እንዳገኙ በስልክ ለአሜሪካ ድምፅ ገልጿል።
በወንጀል 1174 መዝገቦች ወይም ጉዳዮች ናቸው። በፍትሐብሔር 889 ጉዳዮች በጋሞ ዱቡሻ ስርዓት ወይም በእርቅ ባህላዊ እርቅ ስርዓት የተጠናቀቁ መዝገቦች ናቸው። በድምሩ 2063 መዝገቦች ናቸው።
የጋሞ ብሔረሰብ ባህላዊ የግጭት አፈታት አስመልክቶ ምርምር ያደረጉና በባህላዊ ግጭት አፈታትና የሰላም ግንባታ ላይ መጽሐፍ ያሳተሙት የአስተዳደርና የልማት ጥናት ምሁር አቶ ዘነበ በየነም ስለ ዱቡሻ ባህላዊ ዳኝነትና እርቅ ስርዓት ተናግሯል።
ዱቡሻ ባህላዊ ህግ የሚወጣበት ባህላዊ ህጉ የጋሞ ባህላዊ አስተዳደር ህግ የሚሻሻልበት የተጎዱ ወገኖች ወይም በዳይና ተበዳይ ቀርቦ ፍትህ የሚያገኝበት እንደ ሸንጎም እንደ ፍርድ ቤትም እንደ መሰብሰቢያም ሆኖ የሚያገለግል የተከበረ ቦታ ነው። አባቶች መቀመጫም ጭምር ከድንጋይ ተሰርቶ የሚቀመጡበት በማይረጋቸው ቅደም ተከተል የሚቀመጡበትና የማህበረሰቡን ጉዳይ ስለ ልማትም፣ ስለ ሰላምም፣ ስለ አብሮነትም፣ ስለ ምርታማነት ሁሉ የሚወያዩበት ስለ ትዳርም፣ ስለ ቤተሰብም፣ ስለ ሀገርም ሁሉ የሚወያዩበትና መፍትሄ የሚሰጡበት ኢንስቲትዩሽን ነው ወይም ተቋም ነው።
የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጩባሮም ከሙስና ከግድያና ከከባድ ውንብድና ወንጀሎች በስተቀር ሁሉም መዝገቦች በዱቡሻ ባህላዊ ዳኝነት ይፈታሉ ብሏል።
የቀለብ ጉዳይ፣ ባልና ሚስት ጉዳዮች፣ የልጅነት ወይም አባትነት ይረጋገጥልኝ የሚሉ ጉዳዮች፣ የመሬት ይዞታ ጉዳዮች፣ የውርስ ክርክር ጉዳዮች፣ እነዚህ የመሳሰሉት በእርቅ ያለቁ ጉዳዮች እና የሚያልቁ ጉዳዮች ናቸው። በወንጀል በከፍተኛ ፍርድ ቤት የሚታዩ ከባድ ወንጀሎች ካልሆኑ በስተቀር ቀላል የሚባሉ ወንጀሎች እና በመደበኛ ፍርድ ቤት፣ በመጀመሪያ ደረጃ ፍርድ ቤት፣ በከተማና ወረዳ መጀመሪያ ደረጃ ፍርድ ቤት የሚታዩ ማናቸውም ጉዳዮች በእርቅ በወንጀል እንዲያልቁ ይደረጋል።
አቶ ዘነበ ደግሞ በዱብሻ የዳኝነት ስርዓት የማይፈታ ግጭትና የወንጀል ክስ እንደሌለ ይናገራሉ።
ከተራጸብ፣ ከስልቆት፣ ቤት ማቃጠል፣ ድብደባ፣ ነፍስ ግድያ፣ ሌሎችም ነገሮች በስውርም ግልጽም የተሰሩ ወንጀሎች የሚጣሩበትና የሚገኙበት ተቋም ነው።
ባህላዊ የዳኝነትና እርቅ ስርዓቱ ማህበረሰቡ ወደ ፍርድ ቤት በመመላለስ የሚደርስበትን እንግልትና ኢኮኖሚያዊ ኪሳራ የሚቀንስ እንደሆነም አቶ ጩባሮ አመላክቷል። ከጉታ ወይም ከቤተሰብ ዱቡሻ የሚጀመረው የዱቡሻ ውሳኔ በህዝብ አሊያም በደሬ ዱቡሻ ይጸናል ሲሉ አቶ ዘነብ አስረድቷል።
ጉዳዩን ከታች ለምሳሌ ከጉታ ዱቡሻ የጀመረ አካል ይግባኝ መጠየቅ ይችላል። ይግባኝ እየጠየቀ ወደ ጎሳ፣ ከጎሳም ወደ ቀበሌ፣ ከቀበሌም ወደ ህዝብ ዱቡሻ ደርሶ የመጨረሻ ውሳኔም የሰበር ውሳኔ የሚባለው የደረ ዱቡሻ ውሳኔ ገዢ ውሳኔ ነው እና መጀመሪያውኑም በቃለ ማላ በቃል ክዳን የቋጩት ነገር ስለሆነ እዛ ጋ ላይ የተወሰነ ውሳኔ ተቀባይነት ያለውና የሚጸና ውሳኔ ነው የሚሆነው።
በዳኝነቱ የፍርድ አሰጣጥ ሂደት ምን ያህል ፍትሐዊ ነው በሚል ጠየቁት አቶ ዘነበም።
አንድ ሰው በዳይና ተበዳይ ቀርቦ ለአንዱ በዝምድና ወይ በዘር ሐረግ ወይ በሌላ አድሎ አድርጎ ፍትህ መስጠት መርገምን ያስከትላል። መርገሙ ደግሞ እስከ 7 ዘርት ይጎዳል ተብሎ ስለሚታመን የሚሰጡት ፊቲ እውነትና ሪቲ ላይ የተመሰረተ እንዲሆንና መርገም ስለሚያስከትል የእነሱ ነገር በጥንቃቄ ያለው።
የዱቡሻ ባህላዊ የዳኝነትና የእርቅ ስርዓት በዳዮችና ተበዳዮችን ከቅምና በቀል ስጋት ነጻ እንደሚያደርግ አቶ ጩባሮ ጠቅሰው የመደበኛ ፍርድ ቤቶችን የስራ ጫና በመቀነስ የሚያግዝ አማራጭ የዳኝነት ስርዓት እንደሆነም አመላክቷል።
እርግዛ ሲያልቅ ስለመታረቃቸው ካሳ ስለመከፈላቸው ህፃንና ሴቶች ያልተጎዱ መሆናቸውን በአግባቡ የተዳኙ መሆኑን ፍርድ ቤቱ አረጋግጦ ነው መዝገቡን የእርቅ ሰነዱን ተቀብሎ የሚያጸድቀውና የሚዘጋው።
የጋሞ ብሔረሰብ አባቶች ግጭቶችን በሰላማዊ መንገድ የመፍታት የዳብር ልምድ አላቸውም። ከአራት ዓመታት በፊት በኦሮሚያ ክልል ቡራዮ ከተማ በጋሞ ተወላጆች ላይ በተፈጸመው ጥቃት ሳቢያ በአርባ ምንጭ ከተማ አጸፋውን ለመመለስና ሁከት ለመፍጠር የተነሳሳውን ኃይል ለምለም ሳር ይዘው ፊት ለፊት በመንበርከክ ማስቆማቸውና ጉዳዩም በባህላዊ እርቀ ሰላም እልባት ማግኘቱ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የዕለቱ የሳይንስና ቴክኖሎጂ መሰናዷችን ላይ ደርሰናል። የዛሬው ሳይንስና ቴክኖሎጂ መሰናዷችን ሰው ሰራሽ ልህቀት ዓለምን እያሰጋት ካለው ፈንተንል የተሰኘ አደንዛዥ መድኃኒት ይታደጋት ይሆኖ ይላል። የሰው ሰራሽ ልህቀት ወይም ደግሞ አእምሮ ፈንተንል በተሰኘውና በአዳጊዎችና በወጣቶች ላይ አደገኛ ስጋትን የደቀነ መድኃኒት ስርጭትን ለመከላከል ሚና ይጫወት እንደሆነ የዩናይትድ ስቴትስ የሀገር ውስጥ የደህንነት ቢሮ በመመራመር ላይ ይገኛል። የጁሊ ታቦህን ዘገባ እንግዱ ወልዴ እንደሚከተለው አሰናድቶታል።
በአሜሪካና ሜክሲኮ መሀል የሚገኘው ድንበር ለሰዎችም ሆነ ለንግድ ዋና መተላለፊያ ነው። ነገር ግን ድንበሩ በተጨማሪም እንደ ፌንትነል ያሉ አደገኛ መድኃኒቶች መግቢያ እየሆነ ይገኛል። ይህን በማደግ ላይ ያለን ችግር ለመቅረፍ አንድ ግብረ ኃይል መቋቋሙን የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ ባለፈው ሚያዝያ አስታውቀው ነበር።
የአደገኛ መድኃኒቶች አዘዋዋሪ ቡድኖች በውስብስብነታቸውም ሆነ በአቅማቸው አድገዋል።
ግብረ ኃይሉ ከሚከውናቸው ተግባሮች መካከልም ሰው ሰራሽ አእምሮን በመጠቀም ወደ አገር ውስጥ የሚገቡ ህገወጥ መድኃኒቶችን መለየትና ዝውውሩን መግታት ይቻል እንደው መፈተሽ ነው።
የፌንተንልን ስንጭት ለመቆጣጠር በዓለም ዙሪያ መድኃኒቶቹን ለማምረት የሚያገለግሉ ኬሚካሎችን ዝውውር ለመግታት እንዲሁም በወንጀለኛ መረብ ውስጥ ያሉ ዋና መዘዋወሪያዎችን ኢላማ ለማድረግ ይህን ቴክኖሎጂ የምንጠቀምበትን መንገድ እንፈትሻለን።
የቀድሞ የአሜሪካ ግምሩክና ድንበር ጥበቃ ባለሥልጣን ኃላፊ የሆኑት ፓት ሲመንስ በአሁኑ ወቅት በገበያ ላይ የሚገኙ አንዳንድ ቴክኖሎጂዎች እንዳሉና እነዚህን በሰው ሰራሽ አእምሮ ማሻሻል እንደሚቻል ይናገራሉ። ለዚህ አንዱ ምሳሌ የሚሆነው ሚዋን ቶሞግራፊ የተሰኘው ቴክኖሎጂ ነው። ይህ ቴክኖሎጂ አሁን ጥቅም ላይ ከዋለው የኤክስሬ ቴክኖሎጂ በተሻለ የሚቃኘውን ነገር ትክክለኛ ምስል ይሰጣል።
ጥቅጥቅ ያለ ጭነት ከሆነ ኤክስሬ ሊያገኘው አይችልም። ሚዋን ቲሞግራፊ የተሰኘውን ቴክኖሎጂ ከተጠቀምን ግን ወደ ውስጥ ዘልቆ ያየዋል። ይህም ፖሊሶቹን ጭነት ስር የተደበቀው ነገር ምን እንደሆነ ለማየት ይረዳቸዋል።
የጉምሩክና ድንበር ጥበቃ ባለሥልጣን ሚዋን ቲሞግራፊ የተሰኘውን ቴክኖሎጂ ስራ ላይ በሚያውሉበት ጊዜ በጭነቶች ላይ የሚደረገውን ፍተሻ ወደ ተሻለ የጥራት ደረጃ ያደርሰዋል። ይህም ትላልቅ የጭነት ኮንቴይነሮች ውስጥ ተደብቆ ሊገኝ የሚችልን ፌንትነል ለመያዝ ይረዳል። ሲመንስ እንደሚሉት ቴክኖሎጂ በተጨማሪም ፌንትነልን ለመስራት የሚያገለግሉ የኬሚካል ግብዓቶችን ለመለየት ይረዳል።
ሰው ሰራሽ አእምሮውን ምን እንደምትፈልግ ታሰለጥነዋለህ። እነዚህን በጀልባ ሙሉ ተጭነው ከቻይና የሚመጡ ኬሚካሎችን ታመጣና የሰው ሰራሽ አእምሮ ስርዓቱ በሺዎች ለሚቆጠሩ ጊዜዎች እንዲቃኘው በማድረግ ታስተምረዋለህ። ከዚያም በኋላ ምን መፈለግ እንዳለበት ያውቃል። ተሻግረው የሚመጡት ሰዎች እነማን ናቸው? ስንት ጊዜ ነው ተሻግረው የሚመጡት? በተጨማሪም ተሽከርካሪዎችና የታርጋ ቁጥራቸውን መለየት፣ እንዲሁም ምን ያህል ጊዜ እንደሚመላለሱ ማወቅ፣ እነዚህን የመሰሉ መረጃዎችን ነው ሰው ሰራሽ አእምሮ እንዲነግረን የምንሻው።
ሰው ሰራሽ አእምሮ በተጨማሪም ከረሜላ ወይም በህጋዊ መንገድ የተሰራ መድኃኒት እንዲመስል ተደርጎ የተሰራውን ፌንትነል ለመለየት ይረዳል።
ሰው ሰራሽ አእምሮ ዱቄቱን ኬሚካል የመድኃኒት ቅርጽ የሚሰጠውን ማሽን ከየት እንደመጣ ካወቀ ወይም በመድኃኒቱ ላይ ያለውን ምልክት ከለየ፣ ያ ቢያንስ እዚህ ያሉትን ሰዎች ለማስጠንቀቅ ይረዳል።
የሰው ሰራሽ አእምሮ ግብረ ኃይል በመጪዎቹ ወራት የጥናት ግኝቱን ለአገር ውስጥ ደህንነት ቢሮ ያቀርባል ተብሎ ይጠበቃል።
ቀጣዩ መሰናዷችን ደግሞ አካባቢ ጥበቃን የሚመለከት ነው። በኬንያ የሚገኙ የአካባቢ ጥበቃ ባለሙያዎች ከእስከዛሬዎቹ ከፍተኛ ሆኖ የተመዘገበው ድርቅና የጎርፍ መጥለቅለቅን ጨምሮ በአየር ንብረት ቀውሱ የከፋ ጉዳት እንዳይደርስ መንግስት የመፍትሄ ሀሳቦችን እንዲያመጣ እየጠየቁ ይገኛሉ። የመብት ባለሙያዎቹ ኬንያ የደን ጭፍጨፋን አስመልክቶ አሳልፋ የነበረውን እገዳ ማንሳቷ ከፍተኛ የሆነ የአየር ንብረት ለውጥ ጉዳትን በመቀነስ የተገኙ ውጤቶች እንደገና እየቀየሩ ነው ይላሉ። ቪክቶሪያ አሙንጋ ከናይሮቢ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ሶቴ ሎኮቶስ በኬንያ ባሪንጎ ወረዳ ውስጥ በሚገኘው በዚህ መጠለያ መኖር ከጀመረች አሁን 10 ዓመቷ ነው። ከዚህ በፊት ትኖር የነበረው ከቤተሰቦቿ ጋር እርሻ ውስጥ ነበር። እንደ አውሮፓ አቆጣጠር በ2013 አንድ ሌሊት ላይ መኖሪያ ቤታቸው በአቅራቢያቸው በነበረ አንድ ሐይቅ ተዋጠ። እድለኛ ሆነችና እሷ አመለጠች። ሶቴ ይህን ትገልጸዋለች።
የጎርፍ ውሃ ሁሉን ነገር አጥቧል። ቤታችንን አጥለቅልቋል። ከሌሎቹ ልጆቼ ተለይቻለሁ። አሁን እዚህ ከኔ ጋር የሚኖሩት ባለቤቴና አንድ ልጄ ነው።
እንደ ሎኮትስ ያሉ ቤተሰቦች የአየር ለውጡን ከፍተኛ የጉዳት ጫና ተሸክመዋል። የአየር ንብረት ለውጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ጎድተዋል። ባለፉት 20 ዓመታት እንደ ጎርፍና ድርቅ የመሳሰሉ አደጋዎች እጅግ እየተለመዱ በመጡባት ኬንያ ደግሞ ጉዳቱ በየዕለቱ የሚሰማ ሆነዋል። የመብት ተሟጋቾች የኬንያ መንግስት እንዲህ ያሉ አደጋዎችን ለመቀነስና ለማስቀረት ትክክለኛ መፍትሄ እንዲያመነጭ እየጠየቁ ነው። ኢሳያ ቃካ የአየር ንብረት ጉዳትና ጥበቃ ግንዛቤ እንዲያድግ የሚሰሩ አምባሳደር ናቸው።
መፍትሄ ለማቅረብና በዚያ ላይ የተመሰረተ ፖሊሲ እንዲኖር ግፊት ለማድረግ እየሞከርን ነው። ለምሳሌ ሞትና ውድመትን በተመለከተ
የኬንያው ፕሬዝደንት ዊሊያም ሩቶ በደን ልማት ተጨማሪ የስራ መስኮችን ለመፍጠር በሚል በኬንያ ለስድስት ዓመታት ተጥሎ የነበረውን ዛፎችን የመቁረጥ እገዳ ባለፈው ሐምሌ አንስተዋል። የአካባቢ ጥበቃ ተሟጋቾች ዛፎች ለዓለም ሙቀት መጨመር አስተዋጽኦ ያለውን ካርቦን ዳይኦክሳይድ በመያዝ ስለሚያከማቹ ውሳኔው የአየር ንብረት ለውጡን ጉዳት ለማሻሻል የሚደረገውን ጥረት አበላሽቷል ይላሉ። ይሁን እንጂ በደን ልማት ላይ የሚሰሩት ማይክ ኦኒጋ ውሳኔውን አድንቀውታል።
መጀመሪያ እገዳውን ያንሱትና ከዚያ ወደ መደበኛው ህይወታችን መመለስ እንችላለን። ንግድ ቀዝቅዟል። በሳምንት አንድ ደንበኛ ነው ማገኘው። ከገዳው በፊት ግን በሳምንት 10 ደንበኞችን ማግኘት ይችል ነበር። ምግባችን የተመሰረተው በዚህ ላይ ነው።
እንደ የተባበሩት መንግስታት ድርጅት መረጃ አማካዩ የዓለም ሙቀት 1.1 ዲግሪ ሴልሺየስ ሆኖ ከቅድመ ኢንዱስትሪው በላይ ደርሷል። ድርቅ በአፍሪካ ቀንድ አስከፊ የሆነ በሚሊየን የሚቆጠሩ ሰዎችን አፈናቅሏል። ወደ ድህነትና ረሃብ አረንቋ ውስጥም ከቷቸዋል። ዓለም አቀፉ የአነስተኛ ህብረተሰብ ክፍሎች መብቶች ተሟጋች ቡድን ለውጡን በመላመድ እንዲቋቋሙ በኬንያ የሚገኙ መንደሮችን ለመርዳት እየሞከረ ነው። የዚህ ቡድን አባል ቢሊ ሮቴን ይህን ያስረዳሉ።
መላመድ ይኖርባቸዋል። ስለዚህ የአፈር አጠቃቀማቸውን መለወጥ ይገባቸዋል። በአስተራረሳቸው እንዴት ማልማት እንደሚቻል፣ እንዴት ዛፎችን መትከል እንደሚኖርባቸው በደንብ የታሰበበት ውሳኔ መምረጥ ይኖርባቸዋል።
የአካባቢ ጥበቃ ባለሙያዎች ኬንያ በመንግስትና በግለሰብ ደረጃ አዳዲስ ፖሊሲዎችን በማውጣት በአየር ንብረት ለውጡ የሚመጡ በርካታ አስከፊ አደጋዎችን መከላከል ትችላለች ይላሉ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የዛሬ 4 ዓመት ገደማ የተቋቋመው የኢትዮጵያውያን የኪነ ጥበብ ማህበር በሰሜን አሜሪካ ትውልደ ኢትዮጵያውያን በኪነ ጥበባትን ለማስተሳሰር ያለመ ተቋም ነው። ተቋሙ ዓላማውን ለማስፈጸም በልዩ ልዩ የአሜሪካ ከተሞች የጥበባት ድግሶችንም ያቀርባል። ከሰሞኑም በዳላስ ቴክሳስ ልዩ ትርኢት አሰናድቶ ከያንያንና ተጋባዦችን ዳግም አገናኝቷል። ዘገባው የሀብታሙ ስዩም ነው።
ከተረበረመማ ቆየ።
ለዓመታት በኢትዮጵያ ተውኔቶችና ፊልሞች ላይ በመተወን ስሙን ለተከለው አበባየሁ ታደሰ መድረክ የሚከብድ አውድም አይመስልም። ነዋሪነቱን በዩናይትድ ስቴትስ ካደረገ ከረምረም ያለው አበባየሁ የዛሬው ምሽት ኃላፊነቱን ግን እንደ ቀላል አልተመለከተውም።
ከባድ ነው ለእኔ በተለይ በጣም ከባድ ነው። ምክንያቱም ቲያትርን መድረክ ላይ ፐርፎርም ማድረግ ረጅም ዘመን ሀገራችን የኖርንበት ነው። ራስ ቲያትር ሰርተናል፣ ብሔራዊ ቲያትር ሰርተናል፣ ሀገር ፍቅር ማዘጋጃ ቤት እና እዚህ ደግሞ መጥቶ መስራት በጣም ከባድ ነው። በተለይ ደግሞ የጋሽ ጸጋዬን ስራ መስራት በጣም ከባድ ነው። በአንድ ወቅት ምን አላይ መሰለ እዚህ ሀገር እንደመጣው ጋሽ ጸጋዬን በስልክ አገናኘኝ። ተስፋዬ ሲማ እና አበባየሁ ታደሰ ይባላል፣ ኢትዮጵያ ብዙ ቲያትሮችን ሰርቷል እና ተዋወቀው ሲለው፣ አበባየሁ ስራ ሰርተሙት አለኝ። ምንም አልተናገረኝ። ስራ ሰርተሙት እና እድሉ ከተገኘ ለመስራት መስራቱን ፈልገዋል። ግን ቀላል ነገር አይደለም። አሁን ከካሊፎርኒያን የመጣሁት ስራ አቋርጬን የመጣሁት ቤተሰብ አለ፣ ልጆችን ባለቤቴን ይዤን የመጣሁት የአየሩ ሁኔታ የመገናኘት ሁኔታ ከባድ ነው።
ክንዶቻችን ተቆላልፈዋል። አንድ ነበር፣ የአንድ እናት ልጆች ነበር።
አበባየሁ ታደሰና ወጣት ከያንያን በአሜሪካ ምድር ዳግም ነፍስ የዘሩበት ተውኔት ሀሁ በስድስት ወር ይሰኛል። ጸሐፊው ሎሬት ጸጋዬ ገብረ መድን፣ አዘጋጁ ደግሞ በተውኔቱ ውስጥ በተዋናይነትም የሚሳተፈው እውቁ ተዋናይና አዘጋጅ ተስፋዬ ሲማ ነው። ይህ ተውኔት ከሰሞኑ በዳላስ ቴክሳስ ለተሰባሰቡ የኪነ ጥበብ ወዳጆች የቀረበ ገጸ በረከት ነው። ይህን ዝግጅት ያስተባበረው ደግሞ የኢትዮጵያውያን የጥበብ ማህበረሰብ በሰሜን አሜሪካ የተሰኘው ተቋም ነው። ዘመናዊ ዘሪሁን የማህበረሰቡ ሰብሳቢ ናት።
ዓላማው የስነ ጥበብ ማህበረሰብ አባላት ኢትዮጵያኖች ሁሉም በአንድነት ያካተተ ከየተለያየ ቦታዎች ከተለያየ ከተሞች ከአፍሪካ ከኢትዮጵያ ከተለያየ ቦታ የመጡ እንግዶቻችንን የምናገኝበት የበዓል ስለሆነ በዚህ አጋጣሚ የኢትዮጵያን የጥበብ ማህበረሰብ በሰሜን አሜሪካም እንዲሁ እነዚህን የጥበብ ሰዎች ማህበረሰቦች ለማግኘት ባሰናዳው የጥበብ መርሃ ግብር የተገናኘንበት አጋጣሚ ነው።
የዛሬ 4 ዓመት ገደማ የተቋቋመው የኢትዮጵያውያን ማህበረሰብ በሰሜን አሜሪካ ዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የኪነ ጥበብ ሰዎችን ለማቀራረብም ሆነ ባህር የተሻገረ አስተዋጽኦ ለማድረግ ጥረት ሲያደርግ መሰንበቱን ዘመናዊ ታክላለች።
እስካሁን ድረስ ከ2019 በአትላንታ ጆርጂያ ተገናኝተን ስራዎቻችንን ለህብረተሰቡ አቀረብን። እንዲሁም ሲያትል ከተማ በተመሳሳይ ጥሩ በሆነ ውጤት ስራዎቻቸውን የማህበሩ አባላቶቻችን እንግዶቻችን ስራዎችን አቀረቡ። ኮቪድ በነበረ ወቅት ደግሞ ኦንላይን እንዲሁ የማህበረሰባችንን እንደርስ ነበረ። በኦንላይን ፕሮግራሞች እያዘጋጀን እንዲሁም ደግሞ ኢትዮጵያ ካሉ የስነ ጥበብ ባለሙያዎች ጋር በመነጋገር በነበረው ችግር ምን ልንረዳ እንደምንችል አሜሪካ ውስጥ ሆነን ያለን ስነ ጥበብ አባላት እንዴት እየተወያየን ችግሩን በዛ ወቅት በቀዘቀዘበት ወቅት እንዴት ችግሩን እንፈታለን የሚለውን እንወያይ ነበር።
ዩናይትድ ስቴትስ በርከት ያሉ ትውልደ ኢትዮጵያውያን የኪነ ጥበብ ሰዎች የሚኖሩባት ሀገር ናት። በርካታ የጥበቡ ዓለም ከዋክብት ከትውልድ ሀገር መራቅ ከስደት ሕይወት አንገብጋቢ ጉዳዮች ጋር ተዳምሮ ድምቀታቸውን ሲያፈዘው ማየት የተለመደ ነው። ይህን ሁኔታ በመቀየር ረገድ መሰሉ ተቋምና ማህበረሰብ ያለውን እርባና ያጋራን ተዋናይና አዘጋጁ አበባየሁ ታደሰ ነው።
በጣም ጥቅም አለው ብዬ አስባለሁ። እኛ ወደዚህ ሀገር የመጣን ጊዜ ነገሮች እንዴት ተመቻቹ አይደሉ፣ በጣም አስቸጋሪ ሁኔታ ነው እና ኢስና በሰሜን አሜሪካ ኢትዮጵያን የጥበብ ማህበረሰብ ሲመሰረትም መሰረታዊ ዓላማው ለሌሎቹ መደላድልን መፍጠር ነው። ወጣቶች እንዲመጡ፣ እንዲሰሙ፣ እንዲያዳምጡ፣ ማዳመጥ ብቻ ሳይሆን ራሳቸውም እንዲሳተፉ፣ እንዲሞክሩ አንዳንድ ነገሮችን ስነ ጽሁፉንም፣ ትወናውንም፣ ዳይሬክቲንጉንም፣ ስዕሉንም፣ ቅርጻቅርጹንም ሁሉም ነገር እንዲሞክሩ ለማመቻቸት ነው። እና ደግሞ ይሄ ለየት የሚለው ከዛ ቀደም የተሰሩ ድርጅቶች በክበባት በግሩፕ በየከተማው በየስቴቱ የተሰሩ ናቸው። ይህ ግን በጠቅላላው አሜሪካ አቀፍ ስለሆነ ቀዝቀዝ ያሉበትን ቦታዎች ሄዶ ለማንቀሳቀስ በሚል በማሰብ ስንዋቀርም ከተለያየ ቦታ የተበታተኑ ሰዎች ሆነን ነው እና የተዋቀር ነው። ጥሩ ይሆናል ብዬ አስባለሁ። አስቸጋሪ ነው፣ አድካሚ ነው። አርት በኛ ሀገር በጣም ከባድ ደረጃ ላይ የደረሰበት ነው። አስቸጋሪ ነው፣ ግን ቢሆንም አንድ ቀን ጥሩ ደረጃ እንደርሳለን ብለን ተስፋ እናደርጋለን።
ልጅሽ አደገልሽ ደርሷል ተገላገልሽ ሲሉኝ የሚጨንቀኝ
ወደ መድረኩ እንመለስ። በዳላስ የህፃናት ቲያትር አዳራሽ ውስጥ በነበረው በዚህ ዝግጅት ላይ በተለያዩ የዩናይትድ ስቴትስ ግዛቶች የሚኖሩ ከያንያን ስራዎቻቸውን ለታዳሚዎች አቅርበዋል። መሰረት ኃይሌን የመሰሉ ገጣሚያን ሀገሩ የወለደውን የእናትነት ስጋት በብዕራቸው ነካክተው ታዳሚውን ለጥልቅ ሀሳብ ጥለዋል።
የጥቁር እናት ነኝ፣ የጥቁር አንገት ላይ ዘረኛ ተቀምጦ መተንፈስ አቃተኝ ሲል ቃላት አምጦ ያን የጣር ድምፅ የሰማው ሲለምን ሲማጸን ሲልያቅ አሰተ ያንን ያየውለታ የጥቁር ወላዷ የኔ ተስፋ ሞተ።
ቴድሮስ ታደሰን የመሰሉ ውግ ከታቢዎች ደግሞ በልጅነት በሀገር ቤት ትዝታ ለታዳሚው ሳቅ ለግሰዋል።
ታችን ላይ የሚያርገበግቦትን ብር ይመለከታሉ። በጫ የሚያልቅ ቃል አንድም ሊመጣልኝ አልቻለም። እናም ደግሜ የወንድ ስም የት የሚባል ተንኮለኛ ጓደኛችን ወደ ጆሮዬ ጠጋልና አልጫ ስምሽን ካለ።
ነዋሪነቱን በአትላንታ ከተማ ያደረገው ገጣሚውና የወግ ጸሐፊው ቴድሮስ ታደሰ የኢትዮጵያ ጥበብ ማህበረሰብ በሰሜን አሜሪካ የመጀመሪያው ሰብሳቢ ሆኖ አገልግሏል። የተቋሙን የጥቂት ዓመታት ጉዞ በመልካምነት ያነሳው ቴዎድሮስ የኪነ ጥበቡ ማህበረሰብ ጠንክሮ እንዲቀጥል ያበቁታል ያላቸውን ልምዶችና መላዎች አጋርቶናል።
አደረጃጀታችን ትንሽኛ ለየት ይላል። በአገር አቀፍ ደረጃ ስለሆነ ያሰብነው፣ ለምሳሌ አትላንታ ብትል አትላንታ ሎሬት የሚባል የስነ ጥበብ ሎካል አለ። ሲያትል ብትሄድ መክሊት የሚባል አለ። ሚኒሶታ ብትሄድ እንደዚሁ የተለያዩ አነስታነስ ያሉ ስብስቦች አሉ። ይሄ ኢስና ለየት የሚያደርገው ግን በተለያየ ስቴት ውስጥ ያሉትን አባላት ነው የያዘው እና ተደራሽነቱን ለማስፋት እኔ ለምሳሌ አሁን አትላንታ ነው ክየን ያለሁት። አትላንታ አካባቢ ስለ ኢስና ያቅሜን ያደርጋለሁ ማለት ነው። ኢስናን ለማስተዋወቅ የኢስናን መድረኮች ሰዎች እንዲሳተፉ ለማድረግ ጥረት አደርጋለሁ እና ሌሎችም ስቴት ያሉ የኢስና አባላት በተመሳሳይ መልኩ እና በእንደዚህ አይነት መልኩ መደራጀታችን አንድ፣ ሁለተኛ ደግሞ ሁሉንም ዘርፍ መያዛችን አሁን በአብዛኞቹ ወይም ምናልባት የስነግጥም ስብስብ ነው ወይ በስዕል የተሰባሰበ ነው ወይ በቲያትር ወይ በፊልም ወይ በቅርጻ ቅርጽ እንደዚህ እያለ እኛ ግን ሁሉንም የጥበብ ዘርፎች በአንድ ጥላ ስር አድርገን ነው። አሁን እዚህ እንግዲህ እንደምታየው የስዕል ኤግዚቢሽን የሚያሳይ ሳሊ አለ። ስለ ቅርጻ ቅርጽ ቅርጽ ያው ትላልቅ ክብደት ያለው ነገር ስለሆነ ይዞ መምጣት ስላልቻለ፣ ነገር ግን በአካል ተገኝቶ ስለ ቅርጻ ቅርጽ የሚያስረዳ ሰው አለ። ቲያትር ይቀርባል፣ ወግ ይቀርባል፣ ስነ ጽሁፍ ይቀርባል። የቻልነውን ያህል እንደውም ፊልም ሁሉ አስበን ነበር። አጭር ፊልም 5 ደቂቃ ከዚህ በፊት ቲያትር ላይ አድርገነዋል እና ሁሉንም ለማካተት ጥረት እያደረግን ነው እና በእንደዚህ አይነት መልኩ መደራጀታችን አንድ፣ ሁለተኛ ደግሞ በየስቴቱ ኢስና ተወካይ መኖሩ ሞር ኢትዮጵያውያንና ትውልደ ኢትዮጵያ
አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። ዝግጅታችን ተጠናቋል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በተባበሩት መንግስታት ድርጅት ሸምጋይነት በየመን የእርቀ ሰላም ድርድር ከተጀመረ 16 ወራት አለፉት ሲል ሂደቱን በማስታወስ የተንደረደረው የዕለቱ ርዕሰ አንቀጽ አንዳንድ የእርዳታ ጥረቶች ወደ የመን እየደረሱ መሆናቸውንና ከሰና የሚነሱ የአየር በረራዎችም ቁጥር እያደር እየጨመረ መምጣቱን በመንግስታቱ ድርጅት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን ጠቅሷል። አምባሳደሯ አያይዘውም እነኚህ እርምጃዎች በቂ እንዳልሆኑ እናውቃለን፣ በርካታ የመናውያንም የእርዳታ እየደረሳቸው ያለመሆኑን እንረዳለን ማለታቸውንም አውስቷል።
In fact, some Yemenis are suffering from continued and even increased restrictions on the flow of goods, including
ሁቲዎች ለምግብ ማብሰያ በሚውል ጋዝ ሽያጭና ከደቡብ ወደ ሰሜን የመን በሚደረግ የሌሎች ሸቀጣሸቀጦች እንቅስቃሴ ላይ የሚያደርጉትን እቀባ ጨምሮ ተባብሶ በቀጠለው የሸቀጦች አቅርቦት ላይ የተጣለ እገዳ አንዳንድ የመናውያን ለስቃይ እየተዳረጉ ነው። ሁቲዎችም ለውጭ ገበያ በሚቀርበው የነዳጅ ዘይት ምርት ላይ የሚያደርጉትን እገዳ ቀጥለዋል። ይህም በዚያች ሀገር ያለውን የሰብአዊ ምጣኔ ሀብት ቀውስ ይበልጥ አባብሶታል።
የዕለቱ ርዕሰ አንቀጽ አያይዞም የመናውያን ለሰላም በሚደረጉ ጥረቶች መሻሻል ይታይ ዘንድ አብዝተው ይጨነቃሉ፣ ለዚህም በቂ ምክንያት አላቸው ሲሉ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሷል።
Progress will require the Yemeni parties to come together to negotiate complex issues like the use of Yemen's sovereign resources.
የሀገሪቱን ሉዓላዊ ሀብት ተጠቅሞ የሰራተኞች ደሞዝ ክፍያ መፈጸምን ጨምሮ ሁሉም ወገኖች ተገናኝተው በሚታዩት ውስብስብ ጉዳዮች ዙሪያ መነጋገር መቻል አለባቸው። የየመን የፖለቲካ ተዋናዮች ከተባበሩት መንግስታት ድርጅት ልዩ መልእክተኛ ጋር እንዲተባበሩና የመናውያን ከየመናውያን ጋር በሚያካሂዷቸው ንግግሮችም ላይ ትርጉም ያለው ተሳትፎ እንዲያደርጉ እናሳስባለን።
ዩናይትድ ስቴትስ ሰንዓ ውስጥ ተይዘው ከታሰሩ ከ18 ወራት በላይ ያስቆጠሩት የአገሬው ተወላጅ የሆኑ የዩናይትድ ስቴትስ ኤምባሲ ሰራተኞች ያለምንም ቅድመ ሁኔታ ይፈቱ ዘንድ ጥሪ ማሰማቷን ትቀጥላለች ያለው የዕለቱ ርዕሰ አንቀጽ አክሎም ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ተመሳሳይ አቋም ያለው መሆኑንና ሁቲዎች ንጹሐን የመናውያን ከቤተሰቦቻቸው ጋር እንዲገናኙ መፍቀድ አለባቸው ብሏል። ሁቲዎች ካለፈው ወር አንስቶ ሰና ውስጥ ተይዘው የሚገኙትን 13 የባሃውላ እምነት ተከታይ የሆኑ የመናውያን ያለአንዳች ቅድመ ሁኔታ በአስቸኳይ እንዲፈቱ አምባሳደር ቶማስ ግሪንፊልድ መጠየቃቸውን ያመለከተው ርዕሰ አንቀጽ በተለይ አስቸኳይ የሕክምና እርዳታ የሚያስፈልጋቸው አህመድ አልማላሂ ጉዳይ ያሳስበናል ማለታቸውንም ጠቅሷል። በመጨረሻም ሁቲዎች በአሁኑ ወቅት በዚያች አገር ከቀሩት ጥቂት የየመን አይሁዳውያን ማህበረሰብ አባላት አንዱ የሆኑትን ሌቪ ማርሃቢን በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ሲሉ አምባሳደር ቶማስ ግሪንፊልድ መናገራቸውን አውስቷል።
All Yemenis should have the ability to practice their religion.
ሁሉም የመናውያን ያለ ስጋት ሃይማኖታቸውን የመከተል መብታቸው መጠበቅ አለበት። በበኩላችንም በአማኞች ላይ የሚነጣጠሩትን ጥቃቶችን መቃወማችንን እንቀጥላለን።
የተባበሩት መንግስታት ድርጅት አባል አገራት ጦርነቱንና ባለፉት 8 ዓመታት በአገሪቱ ላይ ያደረሰውን ብጥብጥ ለማስቆም የተቻላቸውን ሁሉ ማድረግ አለባቸው፣ ይህንንም በአስቸኳይ ማሳካት አለብን ሲሉ መንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቋል። ሰላም ጤና ይስጥልን። ደህና ደሩ። Thank you.